ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ተኩስ ጀመሩ። ወደ ተተመገቡ እኛ መንቅልፋችን ተነስተን ሽፋን ነገር ተተኮስና ተወሰነ ሰው አንድ ስድስት ሰው ገደሉ፣ አንድ ስድስት ሰው አቆሰሉ፣ ቤት ደግሞ አቃጠሉ። ዳሙን ነርተው ተጡ ከሰላሳ ዓመት ያረጋ ነው እንዳም ወሰዱት ወሰዱብና የኔ ወደ 140 ቁንበላይ ነው የወሰዱት።
በምዕራብ ጎንደር ዞን መተማ ወረዳ ውስጥ የሚገኘው ሹመት መንዱቃ ቀበሌ ነዋሪ ድምፅ ነው የሰማችሁት። በታጣቂዎች ደረሰ ስላሉት ጥቃትና ስለደረሰባቸው ጉዳት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ሰኞ 27 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ኔልሰን ሎፔዝ ነው። ከሰዓቱ የዜና አቅራቢ ቆንጅት ታየና ከተቀሩ ባልደረቦቻችን ጋር በመሆን የምሽቱን ዝግጅቶች ይዘን ቀርበናል። ቆየት ብሎ በሚቀርቡ ልዩ ልዩ ዝግጅቶችና ዘገባዎች በየተራ ከዜናው ተከትሎ ይቀርባሉ። አሁን ለሰዓቱ የዓለም ዜና ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። በምዕራብ ጎንደር ዞን መተማ ወረዳ ውስጥ በሚገኘው ሹመት መንዱቃ ቀበሌ የሱዳንና የኢትዮጵያ ጽንፈኛ ታጣቂዎች ሲሉ በገለጿቸው አካላት በተፈጸመ ጥቃት 6 ሰዎች መገደላቸውንና 5 ሰዎች መቁሰላቸውን የአካባቢው ባለስልጣናትና ተጎጂዎች ተናግረዋል። ታጣቂዎቹ ጥቃቱን የፈጸሙት ባለፈው ቅዳሜ ሌሊት መሆኑን የጠቆሙት ባለስልጣናትና ነዋሪዎች ከ30 በላይ ቤቶችን ማቃጠላቸውንና የቁም ከብቶችንም ነድተው መውሰዳቸውን ገልጸዋል። በሱዳን መደበኛ ታጣቂዎች የሚፈጸሙ ጥቃቶች ግን በተለይ ጠቅላይ ሚኒስትር አብይ አህመድና ጀነራል አብዱልፋታህ አልቡርሃን በናይሮቢ ከተገናኙ በኋላ መቆማቸውን፣ በአካባቢው ያለው ውጥረትም መቀነሱን የምዕራብ ጎንደር ዞን ዋና አስተዳዳሪ ለአሜሪካ ድምጽ አስረድተዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርበዋለን። የትግራዩ የተቃዋሚ የባይቶና ፓርቲ ከፍተኛ አመራር አባል የሆኑት አቶ ክብሮም በርሄ ትናንት መታሰራቸውን ፓርቲው ለቪኦኤ ገልጿል። የፓርቲው የሕግ ክፍል ኃላፊ አቶ ዮሴፍ ኃይለስላሴ ለቪኦኤ በሰጡት ቃል ፖሊስ ቀደም ሲል የአቶ ክብሮምን ባለቤት አስሮ አቶ ክብሮምን እንዲያቀርቡ ከጠየቃቸው በኋላ አቶ ክብሮም እጃቸውን ለፖሊስ መስጠታቸውንና አሁን አቃቂ ቃሊቲ ፖሊስ ጣቢያ ተይዘው እንደሚገኙ ተናግረዋል። አቶ ክብሮም የታሰሩበትን ምክንያት ባይቶና ፓርቲም ሆነ ፖሊስ አልገለጸም። የአቶ ክብሮምን ባለቤት በስልክ ለማግኘት ሪፖርተራችን ገብረ ሚካኤል ገብረ መድን ያደረገው ጥረት እንዳልተሳካ አመልክቷል። የአዲስ አበባ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ደስታ ስለ አቶ ክብሮም እስራትና ለምን እንደተያዙ ተጠይቀው መረጃው እንደሌላቸውና አጣርተው መልስ እንደሚሰጡን መናገራቸውን ገብረ ሚካኤል ከአዲስ አበባ ዘግቧል። የደቡብ አፍሪካ ፖሊሶች በሁለት የመጠጥ ቤቶች በሰዓታት ልዩነት ተኩስ ከፍተው ቢያንስ 19 ሰዎች የገደሉትን ተጠርጣሪዎች በመፈለግ ላይ መሆናቸውን ተናገሩ። ትናንት እሁድ ሌሊት ላይ ሶዌቶ ከተማ በሚገኝ ቡና ቤት ጠመንጃና ሽጉጥ የታጠቁ ሰዎች ገብተው በመዝናናት ላይ በነበሩ ሰዎች ላይ እንዳገኙ ተኩስ ከፍተው 15 ሰው መግደላቸውን ፖሊስ አስታውቋል። ከዚያ ቀደም ብሎ ቅዳሜ ምሽትም ከሶዌቶ በስተደቡብ ምስራቅ በምትገኝ ፔተርስ ማርቲንስበርግ የተባለች ከተማ አጥቂዎች ተኩስ ከፍተው 4 ሰዎች ገድለው 8 ሰዎች ማቁሰላቸውን ፖሊሶች አረጋግጠዋል። ሁለቱ ጥቃቶች ግንኙነት አላቸው ብሎ የሚያስጠረጥር ምልክት እስካሁን እንደሌለ አንድ የፖሊስ ቃል አቀባይ ተናግረዋል። በሁለቱም ስፍራዎች ጥቃቱን ያደረሱት ሰዎች ያመለጡ ሲሆን በጥቃቱ የተሳተፉት ምን ያህል ሰዎች እንደሆኑ ለጊዜው እንደማይታወቅ የፖሊስ ቃል አቀባዩ አክለው አመልክተዋል። ባለፈው ሳምንት አርብ ስፔን ባርሴሎና ከተማ ውስጥ ያረፉት የቀድሞ የአንጎላ ፕሬዚደንት ኤድዋርዶ ዶስ ሳንቶስ አስከሬን እንዲመረመር በስፔን ፍርድ ቤት ፈቃድ መሰጠቱ ተገለጸ። አማማታቸውን በሚመለከት የምትጠራጠረው ነገር ስላለ አስከሬናቸው ይመርመርልኝ በማለት የዶስ ሳንቶስ ሴት ልጃቸው ቺዜ ናቸው የጠየቁት። ቺዜ በመጪው ምርጫ ተቃዋሚዎችን እንዳይደግፍ የሚፈልጉ የፖለቲካ ጠላቶች ነበሩት ማለታቸውን ቢቢሲ ዘግቧል። የቀድሞው ፕሬዝደንት የፈለጉት ቀብራቸው ስፔን ውስጥ እንዲከናወን ቢሆንም አንጎላ ግን አስከሬናቸው ወደ ሀገር ቤት ተመልሶ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተንቀሳቀሰች ነው። የ79 ዓመቱ ኤድዋርዶ ዶስ ሳንቶስ ለረጅም ጊዜ ታመው እንደነበርና ሲታከሙ በቆዩበት ባርሴሎና በሚገኘው ሆስፒታል ህይወታቸው ማለፉን ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ አመልክቷል። ሰሜናዊ ቶጎ ውስጥ በደረሰ የቦምብ ፍንዳታ 7 ህጻናት መሞታቸው ተዘግቧል። ቅዳሜ ሌሊት ላይ ፍንዳታው እንዴት እንደደረሰ ያልታወቀ ሲሆን የሀገሪቱ የጦር ሰራዊት ማን እንዳደረሰው እየተከታተልን ነን ብሏል። ባለፈው ግንቦት ወርም በዚያው አካባቢ 8 ወታደሮች መገደላቸው ሲታወስ ጥቃቱን ተከትሎ የቶጎ መንግስት በሰሜኑ የሀገሪቱ አካባቢ አስቸኳይ ጊዜ አውጇል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ ዛሬ ሰኞ ማለዳ በሁለተኛዋ የዩክሬን ትልቋ ከተማ በካርኪቭ ላይ ባደረሰችው የአየር ጥቃት አንድ ትምህርት ቤትና አንድ የመኖሪያ ህንጻ ማውደሟን የዩክሬን ባለስልጣናት ገለጹ። በጥቃቱ ቢያንስ 3 ሰዎች መገደላቸውንና ሌሎች 28 ሰዎች መቁሰላቸውን ባለስልጣናቱ አክለው አስታውቀዋል። የካርኪቭ ከተማ ከንቲባ በሰጡት መግለጫ አንደኛው ሚሳኤል የወደቀው መጋዘኖች በሚገኙበት ስፍራ መሆኑን ተናግረው ሲቪሎች ላይ ያነጣጠረ የለየለት የሽብርተኛ ተግባር ሲሉ አውግዘውታል። የዛሬው የአየር ጥቃት የተፈጸመው ባለፈው ቅዳሜ በምስራቅ ዩክሬን ቻሲቭ ያር የተባለች ከተማ በሩሲያ የሮኬት ጥቃት ከተመታው የመኖሪያ ህንጻ በህይወት የተረፉ ሰዎች ፍለጋ በቀጠለበት በዚህ ወቅት መሆኑ ተጠቁሟል። በዚያ ጥቃት ቢያንስ 15 ሰዎች ተገድለዋል። በዛሬው ዕለት በጃፓን ዋና ከተማ ቶኪዮ ጉብኝት ያካሄዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀድሞ ጠቅላይ ሚኒስትር ሺንዞ አቤ መገደል ሐዘናቸውን ገለጡ። ብሊንከን ከጠቅላይ ሚኒስትር ፉሚዮ ኪሺዳ ጋር ከተወያዩ በኋላ ለጋዜጠኞች በሰጡት ቃል ለጃፓናውያን ባልደረቦቻችን ይህ ሰቅጣጭ ግድያ ባስከተለው ሐዘንና ድንጋጤ አብረናቸው መሆናችንን ገልጬላቸዋለሁ ብለዋል። አቤ በጠቅላይ ሚኒስትርነታቸው ዘመን የጃፓንና የዩናይትድ ስቴትስን ግንኙነት አዲስ ደረጃ ላይ ያደረሱ በመሆናቸውም ህልፈታቸው ያሳዝነናል ብለዋል ብሊንከን። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ባለፈው አርብ ናራ በምትባል ከተማ የምርጫ ዘመቻ ንግግር በማድረግ ላይ ሳሉ በተተኮሰባቸው ጥይት መገደላቸው ይታወሳል። የውጭ ጉዳይ ሚኒስትር ብሊንከን ወደ ጃፓን የተጓዙት ከጃፓን ጋር ከአጋርነት የሚበልጥ ወዳጆች በመሆናችን ፕሬዚደንት ጆ ባይደን ጉብኝቱን እንዳደርግ በሰጡኝ መመሪያ መሰረት ነው ብለዋል። በእስያ ሀገሮች ጉብኝት ላይ ያሉት የውጭ ጉዳይ ሚኒስትር ብሊንከን ትናንት እሁድ የሚያንማር ወታደራዊ አገዛዝ የሚፈጽመውን ጭቆና አውግዘው ቻይናና የደቡብ እስያ ሀገሮች የሚያንማር ወታደራዊ ገዢዎች ዲሞክራሲን እንዲመልሱና ባለፈው ዓመት በተፈረመው የሰላም ውል የገቡትን ቃል እንዲያከብሩ ግፊት እንዲያደርጉባቸው አሳስበዋል። ብሊንከን በታይላንድ ጉብኝታቸው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዶን ፕራሙዲዊናይ ጋር የተገናኙ ሲሆን የስትራቴጂያዊ አጋርነት መግለጫ ተፈራርመዋል። ስሪላንካ ውስጥ ህዝባዊ ተቃውሞውን ተከትሎ ፕሬዚደንቱ ጎታባያ ራጃፒክሳና ጠቅላይ ሚኒስትሩ ራኒል ዊክሬመሲንጌ ስልጣናቸውን ሊለቁ ነው። ጠቅላይ ሚኒስትሩ የሽግግር መንግስት ከተመሰረተ በኋላ የካቢኔያቸው አባላት በሙሉ እንዳለ ስልጣን እንደሚለቁ ዛሬ ነው ያስታወቁት። ትናንት ፕሬዝደንቱና ጠቅላይ ሚኒስትሩ ስልጣን እንለቃለን ማለታቸውን ተከትሎ የሀገሪቱ የተቃዋሚ ፓርቲዎች ስብሰባ አድርገው አዲስ መንግስት በመመስረት ጉዳይ ላይ ተወያይተዋል። ተቃዋሚ ሰልፈኞቹ ፕሬዝደንቱና ጠቅላይ ሚኒስትሩ በይፋ ስልጣናቸውን እስከሚለቁ ድረስ ዋና ከተማዋ ኮሎምቦ ከሚገኘው ቤተ መንግስትና ከጠቅላይ ሚኒስትሩ መኖሪያ አንወጣም ብለዋል። በስሪላንካ ለወራት የዘለቀው የኢኮኖሚ ቀውስ ህዝባዊ ቁጣ ቀስቅሷል። ይህንንም ተከትሎ በብዙ ሺዎች የተቆጠሩ ተቃዋሚ ሰልፈኞች ቅዳሜ ዕለት ፕሬዝዳንቱ የሚኖሩበትን ቤተ መንግስት በመውረር ውድመት ያደረሱ ሲሆን በጠቅላይ ሚኒስትሩ መኖሪያ ላይም ቃጠሎ አስነስተዋል። ፕሬዝዳንቱና ጠቅላይ ሚኒስትሩ ስልጣን ለመልቀቅ ተስማምተዋል። ፕሬዝዳንቱ የስልጣን ሽግግሩ ያለ እክል እንዲከናወን ተነጎዲያ ረቡ ሐምሌ 13 ቀን እንደ አውሮፓውያን አቆጣጠር ነው እለቃለሁ ብለው ለፓርላማው አፈ ጉባኤ ነግረዋል። ተቃዋሚ ሰልፈኞቹ ግን ሁለቱም አሁኑኑ ይልቀቁ ብለው ጠይቀዋል። ፕሬዝዳንቱን ግዙፉ ተቃዋሚ ሰልፍ ከመከናወኑ በፊት ወታደሮች ደህንነታቸው ወደሚጠበቅበት ያልተገለጸ ስፍራ ወስደዋቸዋል። ፕሬዝዳንቱን ብዙዎች ሀገሪቱ ለገባችበት የኢኮኖሚ አዘቅት ተጠያቂ ያደረጓቸው ሲሆን ስልጣን እንዲለቁ ለወራት ወጥረዋቸው ከርመዋል። ፕሬዝዳንቱ ስልጣን እንደሚለቁ የተገለጸው ጠቅላይ ሚኒስትሩ ስልጣን እንደሚለቁና ሁሉንም ፓርቲዎች ያሳተፈ መንግስት እንደሚመሰረት ካስታወቁ በኋላ ነው። እንድ የተቃውሞ ሰልፉን የሚቆጣጠር ኃይል ወደ ስሪላንካ ልካለች ተብሎ የወጡ ሪፖርቶችን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በባንኮክ በሰጡት ቃል ዩናይትድ ስቴትስ ሁኔታውን በመከታተል ላይ መሆኗን አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛ ድምፅ የሚተላለፈውን ስርጭት ነው። ሰኞ ሐምሌ 4 2014 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሰፋና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መሰናዶች አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያው የጠቆምነው ዝግጅት ነው። በኢትዮጵያና ሱዳን ድንበር ላይ 6 ኢትዮጵያውያን መገደላቸው ተዘገበ። በምዕራብ ጎንደር ዞን መተማ ወረዳ ውስጥ በሚገኘው ሹመት መንዱቃ ቀበሌ 6 ሰዎች በታጣቂዎች መገደላቸውንና ሌሎች 5 ሰዎች መቁሰላቸውን የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። ጥቃቱን የፈጸሙት የሱዳንና የኢትዮጵያ ጽንፈኛ ታጣቂዎች ናቸው ሲሉ የምዕራብ ጎንደር ዋና አስተዳዳሪ ተናግረዋል። ከትላንት በስቲያ ቅዳሜ በተፈጸመው በዚህ ጥቃት ታጣቂዎች ከ30 በላይ ቤቶችን ማቃጠላቸውንና የቁም ከብቶችም ነጥቀው መውሰዳቸው ተዘግቧል። አስቴር ምስጋናው ናት ዝርዝሩን ያሰናዳችው።
አቶ ጌትነት ሞላ በምዕራብ ጎንደር ዞን መተማ ወረዳ የሚገኘው የሹመት መንዱቃ ቀበሌ ነዋሪ ናቸው። ባለፈው ቅዳሜ ሌሊት 7 ሰዓት ላይ ታጣቂዎቹ በከተማው ውስጥ በፈጸሙት ጥቃት ንብረት መውደሙን ገልጸው 140 የቁም ከብቶች እንደወደሙባቸው ለአሜሪካ ድምጽ ተናግረዋል።
ሰዓት ከገቡ ያው እንደተኛ ነው ገቡ። ያው መጀመሪያ ላሙን አዘጋጁ። በኋላ ላሙን መንዳ ተጀመሩ። በኋላ ተኩስ ጀመሩ። ወደ ከተማው ገቡ። እኛም እንቅልፋችን ተነስተን ሽፋን ነገር ተተኮስና የተወሰነ ሰው አንድ 6 ሰው ገደሉ። አንድ 6 ሰው አቆሰሩ። ቤት ደግሞ አቃጠሉ። ላሙን ነርተው ሰጡ። 30 ዓመት ያረባ ነው እንዳ ወሰዱት። ወሰዱብና የኔ ወደ 140 ቁንበላይ ነው የወሰዱት።
የኢትዮጵያና ሱዳን አዋሳኝ በሆነው በምዕራብ ጎንደር ዞን መተማ ወረዳ በሚገኘው ሹመት መንዱቃ ቀበሌ የሰላምና ደህንነት ኃላፊ መሆናቸውን የተናገሩት አቶ ተስፋዬ ኪዳኔ በበኩላቸው ባለፈው ቅዳሜ ከሌሊቱ 7 ሰዓት ዘልቀው በገቡ ታጣቂዎች 6 ሰዎች መገደላቸውንና 5 ሰዎች ደግሞ መቁሰላቸውን ጠቁመዋል። 30 መኖሪያ ቤቶች መቃጠላቸውንና ከ1700 በላይ የቁም ከብቶች ተነድተው መወሰዳቸውንም አቶ ተስፋዬ ተናግረዋል።
ወደ 30 አካባቢ ቤቶች ተቃጥለዋል። 6 ሰው ሞቷል። 5 ቁስለኛ አሁን በከፍተኛ ሕክምና ላይ ይገኛል። 1700 አካባቢ የቁም ከብት ተነድተዋል። ከዚህ በተረፈ እንስሳት ያው በቦታ ላይ ብዙ የተገደለ አህያው፣ ከብቱ፣ በሬው፣ በጉ የተለያየ እንስሳቶች ያው እንዲህ የመሰለ ጥቃት ተፈጽሞ ወሷል። እስካን ጥቃት እንደፈጸሙ ቀጥታ ከመልሰው ወደ ነበርበት ቦታ ነው ያሄዱት ወደ ምሽጋቸው።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በኢትዮጵያና በሱዳን ድንበር አካባቢ የነበረው ውጥረት የሁለቱ ሀገራት መሪዎች በናይሮቢ ካደረጉት ስምምነት በኋላ ረገብ ማለቱን ገልጸው ለዚህም ማሳያ ያሉትንም ጠቅሰዋል።
አንደኛ ትንኮሳው ቁሟል፣ ገብቶ የመተንኮሱ ሁኔታ ቁሟል። ሁለተኛ ያው ተኩስ ነበረ፣ ከፍተኛ የሆነ ተኩስ ነበር እንደነገርኩህ አለፈ፣ ከተኩሱ ቁሟል። በሶስተኛ ደረጃ የአካባቢዎቹ ማህበረሰብ በዚያው በአጎራባች የሚኖሩት ማህበረሰቦች ተገናኝተው ዘምኝም ውይይት እያደረጉ፣ አራተኛ የገላባት መስመር የሱዳን ቦርደሩ ገላባት መስመር ባይከፈትም እንዲከፈት ከፍተኛ ውይይት እያደረግን ነው በጋራ። እነዚህ መገለጫዎች ናቸው።
ጠቅላይ ሚኒስትር አብይ አህመድ ከ39ኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱል ፈታህ አልቡሃርን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ የመገናኛ ብዙሃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠንከር እንደሚገባ ተስማምተዋል። ከድንበር ጋር ተያይዞ የሚነሱ ችግሮችን የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውን አምባሳደር ሬድዋን ተናግረዋል። ይህንን ስራ ሊያሳልጥ የሚችል ኮሚቴ መቋቋምም እንዳለበት መሪዎቹ መነጋገራቸውንም ተከሰዋል። ከመሪዎቹ ውይይት በኋላ ሁኔታዎች መሻሻላቸውን የተከሱት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ እንዳሉት ሰሞኑን የተፈጸመው ጥቃትም በመደበኛ የሱዳን ወታደሮች የተፈጸመ አይደለም።
የሀገራችን ጠቅላይ ሚኒስትር እና የሱዳን ሽግግር መንግስት ፕሬዝዳንቱ ተገናኝተው ናይሮቢ ላይ ከመከሩ በኋላ ይሄ ጉዳይ በከፍተኛ ደረጃ እርግብ ብሎ ቆይቶ ነበር። ትናንትና የተፈጸመው ስጋት በጽንፈኞች የተፈጸመ ስጋት፣ በሰው ህይወትም ላይ ጉዳት ደርሷል፣ በንብረት በተለይም እንስሳት ላይ ገድለዋል፣ ዘርፈው ወስደዋል እና በቤት ቃጠሎም ጉዳት አድርሰዋል። ስለዚህ በሰብአዊም በቁሳዊም ሰፊ ጉዳት አድርሰዋል ማለት ነው። ባለን አካባቢያዊ መረጃ መሰረት በብዛት የሳምሪ ቡድን ከዚያ ጋር የሚሰለጥነው የሳምሪ ቡድን እና የቅማንት ጽንፈኛ ቡድን እንዲሁም ከሱዳን በተመሳሳይ ጽንፈኛ የሆኑት ወርማል ሰራዊት ሳይሆን ጽንፈኛ የሆኑ ቡድኖች በጋራ ሆነው ነው ጥቃቱን የፈጸሙት ብለን ነው የምናምነው። ይሄ ማለት ግን ሱዳን አስጠግታ ሱዳን መሬት ላይ ነው እየሰለጠነች ያለችው። ይሄ በጣም ከፍተኛ ችግር እንደሆነ በማመን ነው። የነገራችን ላይ ሰላማዊ የሆኑ ሸሽተው የሄዱ የቅማንት ብሔረሰብ ተወላጆች እዚህ አካባቢ አሉ። ስለዚህ የሱዳንን መንግስት የምንጠይቀው ሁለት ነው። የመጀመሪያው ጉዳይ ሰላማዊ ሰዎችን አስረክቦ ወደ የአካባቢያቸው እንዲመለሱ እዚህ አካባቢ ያሉት በስጋት ወጥቶ በባለፈው ግጭት፣ ሁለተኛ ጽንፈኞችን ደግሞ በጋራ መዋጋት እንዳለበት መከላከል እንዳለብን ነው። ሁለት ጥያቄዎች ናቸው ያሉን ማለት ነው።
አቶ ተስፋዬ ለተፈጸመው ጥቃት ተጠያቂ ያደረጉት ህወሓትን ጨምሮ ጽንፈኛ ሲሉ የገለጿቸውን ታጣቂዎች ነው። በዚህ የአማራ ብሔራዊ ክልላዊ መንግስት ውንጀላ ላይ እስካሁን ከህወሓት የተሰማ ምላሽ የለም። ህወሓት ከዚህ በፊት ባወጣቸው መግለጫዎች ግን በሱዳን ድንበር አካባቢ ከተፈጠሩ ግጭቶች ጋር በተያያዘ የቀረቡበትን ውንጀላዎች አስተባብሏል። እየተሰነዘሩ ያሉ የተቀናጁ የውሸት ክሶች እንዳሉ በመጠቆምም መንግስትን ይወነጅላል ድርጅቱ። ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ በእጅጉ ያመለክታል በማለትም ይተቻል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቀር አድማጮች፣ ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። ፍርሱ የነበረው የደራሼ ልዩ ወረዳ አስተዳደር እንደገና ተመስርቷል። በአካባቢው በተቀሰቀሰው ግጭት ሳቢያ ፍርሱ የነበረው የደራሼ ወረዳ አስተዳደር መዋቅር በድጋሚ መመስረቱ ተገልጧል። አዲሱ የወረዳው አስተዳደርም በአካባቢው ሰላም ለማምጣት እሰራለሁ ይላል። አሁንም የደህንነት ስጋት አለብን ያሉ ነዋሪዎች በበኩላቸው አስተዳደሩ ዳግም መመስረቱን ደግፈዋል። ዮናታን ዘብዲዮስ ነው የተከታተለው።
ለውራት ፈርሶ የቆየው የወረዳው አስተዳደር ከትላንት በስቲያ መመስረቱን በስልክ አነጋገርናቸው። የወረዳው ምክትል አስተዳዳሪና የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ አይራ አልኮ ገልጿል።
የወረዳ ዋና አስተዳዳሪ ጀምሮ የወረዳ የፊት አመራር የሚባሉት የወረዳ ምክትል አስተዳዳሪ የፓርቲ ጽህፈት ቤት አመራሮችን ጀምሮ አራት የመሆኑ አመራሮች በምክር ቤት ቃለ መሐላ ፈጽሞ ከዛም አልፎ የዶለ ከተማ አስተዳደር ምክር ቤት ተመሳሳይ መልኩ የከተማ አስተዳደሩ የፊት አመራር አስተባባሪ ኮሚቴ የሚባሉት አፈጽመናል እና አሁን አንጻራዊ የሆነ ሰላም እየመጣ ነው ያለው።
ምስረታዊ ተካሄደው ከትላንት በስቲያ በተጠራ የወረዳው የምክር ቤት አስቸኳይ ጉባኤ መሆኑን ጠቁሟል። ከዞን ጥያቄ ጋር በተያያዘ ከሚያዝያ 17 2014 ዓ.ም ጀምሮ በተፈጠረው ግጭት የወረዳው አስተዳደራዊ መዋቅር ፈርሶ የቆየ ሲሆን በግጭቱ ቁጥራቸው የበዛ የአካባቢው ባለስልጣናት መገደላቸውን በተለያየ ጊዜ ክልሉ ይፋ ሲያደርግ መቆየቱ ታውሳል። የወረዳውን ዋና አስተዳዳሪ ጨምሮ አራት የወረዳው ባለስልጣናት 72 የፌደራልና የክልል ልዩ ኃይል አባላት እንዲሁም ቁጥራቸው እስካሁን በውል ያልተገለጸ ሲቪሎች መገደላቸውን ስንዘግብ መቆየታችን አይዘነጋም። ላለፉት 3 ወራት ገደማ አካባቢው በአገር መከላከያ ሰራዊት በሚመራ ከፌደራል ፖሊስና ከክልሉ የጸጥታ ኃይሎች የተውጣጡ ጥምር ኃይል በወታደራዊ እዝ በአስቸኳይ ጊዜ ሁኔታ ስር ሲተዳደር ቆይቷል። አዲሱ ምክትል አስተዳዳሪ አቶ አይረን አሁን በወረዳው ሻል ያለ ሰላም በመስፈኑ አዲስ አስተዳደር መመስረቱን ገልጿል።
መጀመሪያ ህዝቡን ማረጋጋት። አሁን ባለፈው በነበረው ችግር ህዝቡ ከፍተኛ ስጋት ውስጥ ገብቷል። ግማሹ ካለበት አካባቢ ተፈናቅሏል። መጀመሪያ ማድረግ ያሰብነው ከህዝቡ ጋር ውይይት እናደርጋለን ነው። ህዝቡ ሲባል ጋር መወያየት ከመጀመራችን በፊት አካባቢ ታዋቂ የሀገር ሽማግሌዎችን፣ የሃይማኖት አባቶችን እና በቀበሌ ያሉ ምሁራን በየቀበሌው ያሉ ምሁራን ሰብስበን እናወያያለን ብለናል። በዋናነት ግን ዋና የሰላምና አንድነት የሚያስጠብቅ መልኩ እቅዳችንን ልንቀሳቀስ ብለን አሁንም በዛ ቦታ ላይ
አቶ አሸናፊ አርባቶም የአካባቢው ነዋሪ ናቸው። አስተዳደሩም ለሰላም ጉዳይ ቅድሚያ እንዲሰጥ ጠይቋል።
በጣም ስለተጎዳ አሁን አውዘው የተቀመጠው አመራሮችንም ገና ህዝቡ ጋር አልተገናኙም። ገና መገናኘት ስም እንደምንም አናውቅም። አይዞህ እኛ ስለዚህ አሁን ሰላም ነው። ከዛ ውስጥ ምንም ነገር ህዝብ የፈለጋ ነገርም የፈለገ
ሌላም ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪም
አሁን ማስቀደም ያለባቸው የህዝቡ ሮሮ አሁን ልማት ጉዳይ ነው። ልማት መሰረተ ልማት የሚባል እስካሁን የለም። እንደገና ቀጣይ ሳምንት ላይ ነው የምናየው ምን ለህዝቡ አንዳንድ ነገሮች አዳዲስ ነገሮች ወይም እርዳታ የሚሰጡ ከሆነ እንጂ እርዳታ እስካሁን የለም። አንድ ግንቦት 15 አካባቢ ነው ያለ የ15 ቀረሽን ተብሎ ተሰጠኝ። ከዛ በልት ጀምሮ እስካሁን ህዝቡ ጫካ ውስጥ ነው። ግማሹ ሰው ጋር ነው ያለው። በቃ ምንም የሚበላ የሚጠጣ ሰው ነው። አሁንም ሰው በሲቃ ላይ ነው ያለው። በቃ ምን መንግስት እስከሌለ ድረስ ያው ሰው ዝም ብሎ ነው አሁን በጉዳት ላይ ነው ያለው።
ወረዳው በአስቸኳይ ጊዜ ሁኔታ ስር እንዲቆይ የተደረገው የአካባቢውን ሰላም ለመመለስ የተዘረፉ ንብረቶችና መሳሪያ ለማስመለስ እንዲሁም በወንጀል የሚጠረጠሩ ሰዎችን በቁጥጥር ስር ለማዋል መሆኑን የክልሉ መንግስት ከዚህ ቀደም ማሳወቁ አይዘነጋም። በምክትሉ ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውድም ባለፈው ሳምንት ከአሜሪካ ድምፅ ጋር በነበራቸው ቆይታ ተያዙ የተባሉ 180 ተጠርጣሪዎችን ሳይጨምር ቀደም ሲል በተያዙ 300 ግለሰቦች ላይ ክስ ለመመስረት የሚያስችል ምርመራ መደረጉንም ገልጾ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ በተከታዩ ከጸረ ኮቪድ ክትባት ጋር የተያያዘ ዘገባ ወደ ትግራይ እንሻገራለን። በትግራይ ክልል ለ1.6 ሚሊዮን ሰዎች የሚሆን የኮቪድ-19 ክትባት መጀመሩ ተገለጠ። ክትባቱ በዓለም ጤና ድርጅትና ከተባበሩት መንግስታት ድርጅት ዩኒሴፍ ጋር በመተባበር በዘመቻ መልክ እየተካሄደ መሆኑም ተጠቁሟል። ሙልጌታ ጽብሃ ተከታትሎታል።
የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሐጉስ ጉድፋይ በትግራይ ክልል የኮሮና ቫይረስ መስፋፋት ለማወቅ ምርመራ ለማካሄድ የሚያስችል መሳሪያ የለንም ብለው፣ ሆኖም ለተወሰኑ ሰዎች ለመመርመር በተካሄደው ጥረት ከተመረመሩ ሰዎች 30% ኮቪድ-19 ተገኝቶባቸዋል ብለዋል። ከነዚህም 3% ህይወታቸው እያለፈ ነው ሲሉ ነው የተናገሩት። የወረርሽኙ ሁኔታ በክልሉ አሳሳቢ ደረጃ ላይ ይገኛል ብለዋል። ወደ ክልሉ የቫይረሱ ክትባት ሳይገባ ከቆየ በኋላ ከዓለም ጤና ድርጅትና ከተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ ጋር በመተባበር ክትባቱ እንዲጀመር ተችሏል ሲሉ ነው ዶክተር ሐጉስ የገለጹት
ምልክ እንደ ሌላው መድኃኒት የዘጋበት ሁኔታ ነው የነበረው። አሁን ግን WHO ዩኒሴፍን የዓለም ማህበረሰብም ባደረጉ ጥረት ለ1.6 ሚሊዮን ህዝብ የሚሆን አሁን መጥቶልናል። ይሄ ጆንሰን ኤንድ ጆንሰን የሚባል ጀምረናል። ይሄን እንዲመጣ ላረጉት ማመስገን እንፈልጋለን። በተቻለ መጠን ደግሞ ህዝባችን እንዲጠቀም እየሰራን ያለ ነው። ህዝባችንም ይሄን ተገንዝቦ ይሄን አውቆ ለመጀመሪያ ጊዜ እድሉ ያገኘ ስለሆነ የሚጠቀምበት ሁኔታ እንዲፈጠር በዚያ አጋጣሚም ጥራችንን ለማቅረብ እንፈልጋለን።
በመቀለ ከተማ ለ300,000 የከተማ ነዋሪዎችና ተፈናቃዮች ክትባቱ ለመስጠት ታቅዷል ያሉት ዶክተር ሐጉስ ከመቀለ ውጭ ባሉ አካባቢዎች ግን ክትባቱን ለማከፋፈል በቂ ነዳጅ የለም። እንዲሁም በጤና ተቋማት የነበሩት የክትባቱ ማቆያ ማቀዝቀዣ ፍሪጆች ወራሪ ብለው በጠሯቸው ኃይሎች ተዘርፏል፣ የቀሩትም ተበላሽቷል ብለዋል። የችግር ለመቅረፍ ከዓለም አቀፍ ተቋማት ጋር እየሰራነን ብለዋል። ወደ ክልሉ የተላከው ለ1.6 ሚሊዮን ሰዎች የሚሆን ክትባት ክልሉ ከሚያስፈልገውን 48% ይሸፍናል ሲሉም ተናግረዋል። ክትባቱ ካገኙ ሰዎች ወይዘሮ ታደሉ እንብዛ የተባሉ የመቀለ ከተማ ነዋሪ
ካሁን በፊት ኮቪድ ክታበት ባለማግኘቴ ያው ታምሜ ሆስፒታል ተኝቼ ነበርኩ ለ15 ቀን ማለት ነው። እኔ መታመሜና ሌላ የትግራይ ህዝብ በመታመሙ በጣም ይስማኝ ነበር። አሁን ግን የኮቪድ-19 ክታበት በመምጣቱ በጣም ደስታ ይስማኛል።
አቶ ተስፋይ ገብረ ሚካኤል የተባሉ ሌላው ክትባቱ ያገኙ የከተማዋ ነዋሪ
ገና ይመጣል አይመጣም እየተባለ እኛን ተሸግረን ነበር። አሁን ግን ደስ አለን ስለመጣ።
በክልሉ የተለያዩ ጤና ተቋማትና ለኮቪድ-19 ክትባት ሲባል በሚቋቋሙ ማዕከላት ክትባቱ ከ18 ዓመት በላይ ለሆኑት ይሰጣልም ተብሏል። የክትባት ዘመቻው ከሐምሌ 4 እስከ ሐምሌ 19 2014 ዓመተ ምህረት ለሁለት ሳምንታት እንደሚሰጥም ተገልጿል። በትግራይ ክልል የኮቪድ-19 ክትባት ባለፈው ዓመት ለ119,000 ሰዎች የሚሆን የአስትራዜኒካ የክትባት አይነት የመጀመሪያ ዙር መስጠት ተጀምሮ የነበረ ቢሆንም በዚህ አንድ ዓመት ግን ሳይሰጥ ቆይቷል። በዛሬው ዕለት መሰጠት የተጀመረው ክትባቱ አምና የተከተቡ ይሁኑ ያልተከተቡ ሰዎችም ይሰጣቸዋል ተብሏል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ጌታና አመሰግናለሁ። አድማጮች የመጨረሻው የመጽሔቱ ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን። ደቡብ አፍሪካ ስዌቶ ከተማ ውስጥ በሚገኝ አንድ የመጠጥ ቤት ውስጥ ቢያንስ 137 ጥይቶች ተርከፍክፈውበታል የተባለ ጥቃት ከፍተዋል የተባሉ ተጠርጣሪዎችን እያደነ መሆኑን የአገሪቱ ፖሊስ አስታወቀ። 5 ሰዎች ናቸው ያካሄዱት በተባለው በዚህ ጥቃት ቢያንስ 15 ሰዎች መገደላቸውና ሌሎች 9 የሚደርሱ መቁሰላቸውም ተነግሯል። በጥቃቱ ላይ የተጠናቀሩ ዘገባዎችን የተመለከተው ደረጀ ደስታ ተከታዩን አሰናድቷል።
በደቡብ አፍሪካ ስዌቶ ከተማ ፖሊሶች እንዳስታወቁት ጠመንጃና ሽጉጦችን የታጠቁ ሰዎች እሁድ ማለዳው ላይ በከተማይቱ ወደሚገኝ አንድ መጠጥ ቤት በማምራት በስፍራው በነበሩ ሰዎች ላይ በከፈቱት የጅምላ ጥቃት 15 ገድለው 9 አቁስለዋል። ንቶምቢያኪ ሜጂ የተባሉ የአካባቢው ነዋሪ ለጋዜጠኞች ሲናገሩ
የውስጥ አካሎቻቸው የሚታዩ የሰዎች አስክሬን አንዱ ባንዱ ላይ ተነባብሯል። የእኛ የሆኑትን ወንድሞቻችንን ፍለጋ አስክሬኖችን እየዘለልን በመሐከላቸው መሄድ ነበርብን።
ከፍተኛ ጭካኔ የተሞላበት ነበር በማለት በስዌቶ ምስራቅ ኦርላንዶ ለተሰባሰቡት የአካባቢ ሰዎች የተናገሩት የፖሊስ ሚኒስትሩ ቤኪ ሴል እነዚህ ሰዎች በርግጥ የመጡት ለመግደልና ለማውደም ነው። ምክንያታቸው ምን እንደሆነ አናውቅም። እንደምናገኛቸው ግን በርግጠኝነት ቃል እገባላችኋለሁ ብለዋል። ጥቃቱ በተፈጸመበት ቦታ የተገኙት የስዌቶ መርማሪዎች 137 ጥይቶችን የሚጎርስ የAK-47 ጠመንጃ ማጋዚን ማግኘታቸውን አስታውቀዋል። ይህ ማለት ገዳዮቹ ግድያውን እየፈጸሙ በመካከሉ ጥይት ሲያልቀባቸው እንደገና እየሞሉ መተኮስ የነበረባቸው መሆኑን እንደሚያሳይ ተነግሯል። በሌላም በኩል ከዚህኛው ቀደም ብሎ ቅዳሜ ከስዌቶ በስተደቡብ 500 ኪሎ ሜትር ላይ በመትገኘው የፒተር ማሪዝበርግ ከተማ በሚገኝ መጠጥ ቤት ውስጥ አራት ሰዎችን ገድሎ ሌሎች 8 ሰዎችን ያቆሰለው የጅምላ ተኩስ ጥቃት መፈጸሙን ፖሊስ አስታውቋል። ባለፈው አመት ከጆሃንስበርግ ወጣብላ በመትገኝ ኬትሎንግ ውስጥ በሚገኝ አንድ መጠጥ ቤት ውስጥ በስርቆት በተጠረጠረ ጥቃት 2 ሰዎች ሲገደሉ ሌሎች 2 ደግሞ ቆስለዋል። 3ቱን ግድያዎች ተያያዙ ናቸው ተብሎ የማይታመኑ መሆኑን ተመልክቷል። ይሁን እንጂ ፖሊስ በድንገት ተደጋግሞ እየታየ ያለውን ከፍተኛ የጥቃት ወንጀል ማቆም ባለመቻሉ የህዝብ ቁጣ እንዲቀጣጠል ማድረጉ ተነግሯል። 60 ሚሊዮን የሚጠጋ ህዝብ ባላት ደቡብ አፍሪካ በየአመቱ 20 ሺህ የሚደርሱ ሰዎች እንደሚገደሉ ተዘግቧል። ደቡብ አፍሪካ ውስጥ በህጋዊነት የተመዘገቡ ወደ 3 ሚሊዮን የሚጠጉ መሳሪያዎች መኖራቸውም ተገልጿል። በጆሃንስበርግ አቅራቢያ የምትገኝ ስዌቶ ከፍተኛ ቁጥር ያላቸው ጥቁሮች ከሚኖሩባት የደቡብ አፍሪካ ከተሞች አንዷ ናት። አነስተኛ ቁጥር ያላቸው ነጮች በበላይነት ያስተዳድሯት በነበረችው እንደ ስዌቶ ባሉ ከተሞች እንደ አውሮፓ አቆጣጠር ከ1994 ጀምሮ ነጻ ቢወጡም የተስፋፋው የድህነት መጠን፣ የሥራ አጥ ወጣቶች ቁጥርና ተስፋ መቁረጥ ተባብሶ መቀጠሉ ተመልክቷል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:30 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሐኪሞን ይጠይቁ። በዓለም በገዳይነቱ ቀዳሚውን ስፍራ በያዘው የልብ ህመም ዙሪያ ያተኮረ ቅንብር ነው ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው። የመነሻውን ጥያቄ ያደረሱን አቶ ወንድሜነህ አባተ የተባሉ አድማጫችን ናቸው። ከዚሁ ከዩናይት ስቴትስ ከሳን ሆዜ ካሊፎርኒያ። በተከታታይ ቅንብራችን ታዲያ የተለያዩ የልብ በሽታ አይነቶችን እንመለከታለን። ማያዊ ትንታኔውን የሚሰጡን ባለሙያ ዶክተር ብሸታየ ነው። የልብ በሽታዎች ልዩ ሐኪም ናቸው። ለምሽቱም ቀዳሚውን ክፍል አሰናድተናል፣ እንደሚከተለው ይቀርባል።
ዶክተር ውብሸት፣ የልብ ጉዳይ መቼም የሁላችን ቀልብ የሚገዛ ብቻ ሳይሆን የህልውና ጉዳይ ነውና በተለየ ትኩረት ልንከታተለው የምንሻ ይመስለኛል። ይሁንና በገዳይነታቸው በዓለም አቀፍ ደረጃ ቀዳሚውን ስፍራ የያዙትን ድንገት የልባችን ርታ እስትንፋስ ቀጥ የሚልባቸውን ከባድ የልብ ህመሞች ለመረዳት ከመሞከራችን በፊት በሰውነታችን የደም ዝውውር ስርዓት የልባችንን መሰረታዊ ስራ ተመልክተን በአድማጮች የቀረቡትን የልብ ስራ ሲታወክ የሚፈጠሩትን ወደ ልብ የሚሄደው የደም ዝውውር በከፊልም ሆነ ሙሉ በሙሉ ሲቋረጥ አለያም ደግሞ ልብ የደም መርጨት ስራውን ሲያስተጓጉል የሚከሰቱትን የመሰሉ ድንገት ለህልፈት የሚዳርጉትን ጨምሮ የተለያዩ የበሽታ አይነቶች እንመለከታለን። ለመሆኑ በደም ዝውውር ስርዓታችን የልብ ጡንቻዎች አሰራር ምን ይመስላል? ለመጠኑ ቢያስረዱን።
ጥሩ ሐሳብ ነው። ይሄንን መጀመሪያ በሽታ እንዴት ነው ምን ይመስላል የሚለውን ነገር ከማየታችን በፊት ጤናኛው የሰውነት አሰራር ወይም እዚህ ጋር የዘውረ ደም የሰርኩሌሽን ሲስተሙ እንዴት ነው የሚሰራው የሚለውን ቶሎ ብለን እንየው። ምክንያቱም ይሄ ጥሩ መነሻ ይሆናል። ልባችን ደም የሚያሰራጨው ዋናው ሞተሩ ወይም አውታሩ እንግዲህ ልብ ነው ለደም መሸጋገሪያ በሰውነታችን ውስጥ። እና እንደ ማንኛውም እጃችን ላይ እንዳለ ጡንቻ፣ እግራችን ላይ እንዳለ ጡንቻ፣ ሌላውን ነገር ሰውነታችን ውስጥ እንደሚያንቀሳቅሰው ጡንቻ ሁሉ ልብም ዋናው የተሰራው ከጡንቻ ነው። እና ይሄንን ጡንቻ ከአንድ ምት ወደ ሌላ ምት እንዲሰራ ንጥረ ነገሮችን ምግቡን የሚያቀርቡለት የተለያዩ ደም ስሮች አሉ። እና አሁን ወደ አሰብነው ወደ ምንነጋገርበት ፕሮግራም ምን ምን ችግሮች ሊመጡ ይችላሉ የሚለውን ነገር በምናይበት ጊዜ ትኩረት የምንሰጠው እነዚህ በጤነኛው ጊዜ ልብን ንጥረ ነገርና ምግብ የሚያቀርቡለት ደም ስሮች ከተዘጉ ምን አይነት ችግር ይደርሳል የሚለው ውይይት ላይ ነው የምናተኩረው።
መልካም። የደም ዑደት ወይም የደም ዝውውር ያለ ጤናማ የልብ ጡንቻ እንደማይኖር፣ የደም ስሮች በአግባቡ በስርዓቱ በሚሰሩበት መንገድ ሳናስበው ብዙም ሳንጨነቅ ጤናማ መሆኑን በጸጋ ወስደ ነው ሲጎል ብቻ የምናየው ነገር እንዲሆን አድርገዋልና ሲጓደል ካላየነው ምን እንደሚመጣ ስለማናይ እስቲ ቀደም ወደ አነሱት ሁኔታ እንሂድ። የእንግሊዘኛው ቋንቋ የሕክምናው አጠራር አሻሚ ነው። ወደ አማርኛ ሲወረስ ወደ አማርኛ ሲመለስ ዶክተር ብሸት ሀርት አታክ የሚለውን አጠራር እንዳለ ወደ አማርኛ ስንመለስ አንዳንድ ጊዜ በተሳሳተ መልኩ የልብ ድካም ጋርም የማያያዝ ነገር አለና
እስኪ ይሄ ሃርት አታክ የሚባል ጤና መታወክ ሲፈጠር ምንድነው? ቀደም ሲያነሱት በነበረው የልብ ጡንቻ ላይ የደም ስሮች ላይ የሚፈጠረው
ጥሩ ነገር ነው ያመጣውና አንድ ነገር እንግዲህ ለአድማጮች መንገር የምንችለው አሁን እነዚህ በቀነኛው ጊዜ ደም በማቅረብ ለልብ ሲያገለግሉ የነበሩት ደም ስሮች በድንገት በአጋጣሚ በሚዘጉ ጊዜ ያ ጡንቻ የሚያስፈልገውን ነገር እያገኘ አይደለም ማለት ነው። በዛ ጊዜ የሚደርሰው ጉዳት ያንን እንግዲህ ድንገተኛ ጉዳት ነው ሃርት አታክ የምንለውና በዛ ጊዜ ልብ እየታመመ እየተጎዳ እየተጠቃ ነውና በድንገተኛ የሚደርሰው ጉዳይ
ልባችን ላይ እንደደረሰ ጥቃት አድርጎ መመልከቱ የእንግሊዝኛው ቀጥታ ትርጉም የሚያሳይ ይመስለኛል። እስኪ ፈታፈታ እናድርገው በሐሳቡም አድማጮች እንዲጋሩን። ይሄ ሃርት አታክ ሲደርስ መነሻው ምንም ይሁን ምን የልብ ጡንቻ ምን ይሆናል? ሃርት አታክ ነው ተብሎ በሚገለጽበት ቀደም ተገለጹት በልብ ላይ የሚደርስ ጥቃት ሲከሰት ምንድነው በቀጥታ መጀመሪያ የሚከሰተው? በተከታይስ ምን ያመጣል?
እንግዲህ ማንኛውም የሰውነታችን ክፍል ከሚያስፈልገው ኃይል ኤነርጂ ደረጃ ከሚያስፈልገው ኦክሲጅን ሁሉንም ነገር በደንብ በማያገኝበት ጊዜ ልክ አንዳንዴ ሩጫ ላይ ወተን ሰዎች እዚህ ጋር ስትራፖ ያዘኝ እዚህ ጋር ጨመደደኝ እንደሚሉት ሁሉ የልብ ማስልም ከሆነ ጊዜ በኋላ ማግኘት የነበረበት ደም ከተቋረጠበት ልክ እንደዛው እንግዲህ መኮማተር በደንብ ደግሞ እየመታ ይሰራ ከነበረ እሱ ላይ መቀዝቀዝ ማሰራጨት የነበረበትን ደም ማሰራጨት ማቆም ወይም መቀነስ እንደዚህ አይነት ነገሮች ናቸው እንግዲህ ልቡ ራሱ ላይ የሚከሰቱት። ከዛ ደግሞ እንግዲህ ሰውነታችን ውስጥ ነገር ብዙ ጊዜ ፔን ወይም ደግሞ ህመም አለ ስንል ይሄ ሰውነታችን ለኛ የድረሱልኝ ምልክት እየላከ ነው ማለት ነው። ለምሳሌ አሁን እጃችንን ወደ ሳት ጋር እናስጠጋ ያመናል፣ እጃችንን መልሰን እንወስደዋለን። ጣታችን ድረሱልኝ እያለ ነው ማለት ነው። በዚሁ ደረጃ ልባችንም በድንገተኛ የሚደርስለት ደምና ንጥረ ነገር ሲቋረጥበት እንደዚሁ በደንብ የሚሰራውን ስራ ለመስራት መደንዘዝ፣ እንደዚህ አይነት ችግር ሲደርስበት ለኛ የድረሱልኝ ህመም መልእክት ይልክልናል ማለት ነው። ብዙ ጊዜ ደረታችን አካባቢ የሚከሰት
ዶክተር ውሸት እርሶ እንደገለጹት በልብ ጡንቻ ላይ የሚደርሰው ጥቃት ወይም በልብ ላይ የሚደርሰው ጥቃት ሌሎች የሰውነት ክፍላችን ላይ ያሉ ጡንቻዎች ላይ እንደሚደርሱ ጉዳቶች የገለጹት የልብ ጡንቻ መዛል ልንለው እንችላለን። ጡንቻዎቹ ዝለው መስራት ያለባቸው ማንቀሳቀስ ደም ምርጨቱ ስራቸው ይታወቃሉና እንደ ጡንቻ መዛል ሊወሰድ ይችላል ይሆን?
ጥሩ አስተሳሰብ ነው። ይዝላል በርግጥም የሚገባውን አይነት እርዳታ በማያገኝበት ጊዜ የልብ ጡንቻ እንደሱ ሊሆን ይችላል። ግን ያስታወስከኝ ምንድነው መዛል ሲል ደግሞ ትንሽ ደም ወደ ቲዮስተናል ወደ ልብ ድካም ወይም ወደ ሃርት ፌሊየር ደግሞ ሊወስደን
ልብ ጡንቻው ብቻ መሆኑ ቀርቶ ልብ ራሱ ዛለ ወደሚለው ሊመልሰን ይችላል
እና እሱ ደግሞ እንደምናውቀው ለየት ያለ ነገር ነው። በዛ ድንገተኛ የደም ስር መዘጋት ምክንያት ሳይሆን በአጠቃላይ ረዘም ላለ ጊዜ የተደጋገመ ጉዳት ልብ ላይ ደርሶበት ለአመትም ሊሆን ይችላል፣ ከደም ግፊት መጨመር ሊሆን ይችላል። አንዳንድ የልብ አመታት የመርበትበት ችግሮች ረዘም ብለው ሲመጡም ሁሉንም የልብን ጡንቻውን አዝለውት ሊሆን ይችላሉ። እና እንደሱ ሲሆን ደግሞ የሚከሰት ደግሞ ድንገተኛ ሳይሆን በረጅም ጊዜ የምንመለከተው ሃርት ፌሊየር ወይም ደግሞ የልብ ድካም ያለ አዎ፣ ጡንቻው ለጊዜው ልክ ነህ ዝሏል፣ ድሮ እንደሚሰራው እየሰራ አይደለም። ግን ይሄን ስንል ይሄ ከእንግሊዝኛ ወደ አማርኛ ስንተረጉሞ ያለውን ችግር አድማጮች እንዲረዱልን ፈልጋለሁ።
እነኚህን የበሽታ አይነቶች አስቀድሞ መከላከል ይቻል ይሆን? ድንገት የሚመጣውን ልብ ደም መስራቱን ወይም ወደ ልብ የሚመጣው ደም የሚቋረጥበት ሁኔታስ አስቀድሞ ለመከላከል የሚያስችሉ አማራጮች ምን ይሆኑ? እነኚህንና ሌሎች ተያያዥ ርዕሰ ጉዳዮች የሚመለከት ውይይት በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁኑ እንግዳይን ዶክተር ውብሸት አየነውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን ማሳሰቢያ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ስርጭቶቻችንን መከታተል የሚችሉባቸውን ማስታወሻዎችና እንዲሁም እንዴት መሳተፍ እንደሚችሉ የሚያመለክተው ነበር የተከታተላችሁት። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለት ሰኞ ምሽት ዝግጅታችንን ነው። አሁን ሌላው ሳምንታዊ ቅንብር ነው የሚቀርበው፣ አፍሪካ ነክ ርዕሶች። ቀጥሎ የሚቀርበው ሳምንታዊው አፍሪካ ነክ ርዕሶች ለምሽቱ ሁለት ጉዳዮችን ይመለከታል። በአፋር ክልል በተፈናቃዮች መጠለያ ውስጥ የሚገኙ የትግራይ ተወላጆች የምግብ ውሃና የመድኃኒት እጥረት ቢኖርም ካምፑን እንድንለቅ ግን አይፈቀድልንም፣ በማንነታችን ምክንያት ከቤታችን ከተወሰድን በኋላ ከመጠለያው እንድንወጣ አልተፈቀደልንም ሲሉ በስፍራው ለተገኘው የአሜሪካ ድምፅ ዘጋቢ ተናግረዋል። የኮንጎ ዲሞክራቲክ ሪፐብሊክና የሩዋንዳ መሪዎች በመካከላቸው ያለውን ውጥረት ለማርገብ ዲፕሎማሲያዊ ግንኙነታቸውን ለማሻሻል ባለፈው ሳምንት አንጎላ ላይ ስብሰባ አድርገዋል። ኮንጎ ዲሞክራቲክ ሪፐብሊክ እንደገና ያቆጠቆጡትንና ባለፈው ወር አንድ የድንበር ከተማን የተቆጣጠሩ ኤም 23 የተሰኙትን አማጽያን ትረዳለች ስትል ሩዋንዳን ትከሳለች። እንግዱ ወልዴ እነኚህን ጉዳዮች በዛሬው የአፍሪካ ነክ ጉዳዮች ወይም የአፍሪካ ነክ ርዕሶች የተሰኘው ፕሮግራም እንዲህ ይመለከተዋል።
በአፋር ክልል የሚገኙት የሰመራና አጋቲና ካምፖች ላይ ላዩን ሲያያቸው እንደሌሎቹ መጠለያ ካምፖች ሊመስሉን ይችሉ ይሆናል ይለናል ሄንሪ ዊትኪንስ ሁለቱን ካምፖች ጎብኝቶ በላከው ዘገባ። ነገር ግን መጠለያዎቹ ከየቤታቸው በግዳጅ የተወሰዱ የትግራይ ተወላጆችን ለመያዝ እንደ እስር ቤት ያገለግሉ እንደሆነና ከካምፖቹም እንዲለቁ እንደማይፈቀድላቸው በዚህ ዓመት የወጡ የመገናኛ ብዙሃን ሪፖርቶች አመልክተዋል። በመጠለያዎቹ የሚገኙት የትግራይ ተወላጆች በማንነታቸው ምክንያት ወደ ካምፑ እንዳመጧቸውና የምግብ ውሃና መድኃኒት እጥረት ቢኖርም ካምፑን እንዲለቁ እንደማይፈቀድላቸው ተናግረዋል። ቪኦኤ ካምፖቹን የመጎብኘት ብዙም የማይገኝ እድል አግኝቷል። በካምፑ የሚገኙ ነዋሪዎችም ባለፈው ታህሳስ በጸጥታ ኃይሎች በአብዓላ ከሚገኘው መኖሪያቸው ተይዘው እንደመጡ ይናገራሉ። ቪኦኤ ያነጋገራቸውን ሰዎች ማንነት ለደህንነታቸውና በቀል እንዳይፈጸምባቸው ሲባል አይገልጽም።
አንደኛው መታወቂያ የለም፣ አይዲ ካርድ የለም።
The first thing is we don't have our identity documents.
የመጀመሪያው ነገር የመታወቂያ ሰነዶች የሉንም። ከካምፑ የምንወጣ ከሆነ ፖሊስ ይዞ እስር ቤት ይከተናል። ተፈናቃይ ሆነው እስር ቤት የሚገኙ አሉ። መታወቂያ ከሌለ ሱቅ እንኳን መሄድ አትችልም። በተደጋጋሚ ብንጠይቅም የመንቀሳቀስ ነጻነት አልተሰጠንም። አልፎ አልፎ በፖሊስ አጀብ እንወጣለን።
በእነዚህ ካምፖች ውስጥ በዚህ ወቅት ያለው የሙቀት መጠን በተደጋጋሚ ጊዜ 40 ዲግሪ ሴንቲግሬድ ወይም 104 ዲግሪ ፈረንሃይት በላይ ይሆናል። የትግራይ ተወላጆች እንደሚሉት ሕክምና ለማግኘት ከካምፑ መውጣት አይፈቀድላቸውም።
እንግዲህ በተለያዩ
ወደዚህ ከመጣን ወዲህ በመድኃኒት እጦት ምክንያት 7 ሰዎች ሞተዋል። የሞቱትም በደም ብዛትና በስኳር በሽታ ምክንያት ነው። ሕፃናትና አረጋውያን ደግሞ በሙቀቱ ምክንያት ነው የሞቱት።
700 የትግራይ ተወላጆችን በያዘውና አጋቲና ካምፕ የምትገኝ አንዲት እናት ለልጆቿ ተሰጋለች።
እዚህ ከመጣን ያው 6ኛ ወራት ነው።
We came here 6 months ago.
ከስድስት ወራት በፊት ነው የመጣነው። እዚህ ያለው ሁኔታ በጣም መጥፎ ነው። ሕክምናም ሆነ በቂ ምግብ አናገኝም። እዚህ 150 ሕፃናት አሉ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰኔ 29 ቀን ባወጣው መግለጫ 9000 የሚሆኑ የትግራይ ተወላጆች በሕገወጥ መንገድ በካምፖች መያዛቸውን ገልጾ በአስቸኳይ እንዲለቀቁ ጠይቋል። ታሪኳ ጌታቸው ከኢትዮጵያ የሰብአዊ መብቶች ኮሚሽን።
People there are held against their will. That families are not
እዛ የሚገኙት ሰዎች ካለ ፈቃዳቸው ነው ተይዘው ያሉት። ሴቶችና ወንዶች ተለያይተው በመያዛቸው ቤተሰቦች ተለያይተዋል። የሕክምና አቅርቦት የለም። ከካምፕ ውጪ ህክምና ወይም ሌላ እርዳታ የምትፈልግ ከሆነ ማታገኝም። እነዚህን ሶስት ነገሮች ተመልክተን ነው በካምፕ ውስጥ ያለው ጉዳይ ያስተነገጠና ያሳሰበን።
ይህ የትግራይ ተወላጅ ደግሞ በሳምባ በሽታ እየተሰቃየ እንደሆነ ይናገራል።
This Tigray man says he's suffering from tuberculosis.
ምግብ ደግሞ የለም እዚህ ቦታ።
There is no support.
እዚህ ምንም እርዳታ የለም። በሞት አፋፍ ላይ እንገኛለን። ቀንና ማታ በዚህ ሁኔታ ውስጥ ያሳለፍን ነው። ሁኔታው አስጊ ደረጃ የደረሰ ነው። መንግስት የማይረዳን ከሆነ መጪው ድላችን ምን እንደሆነ አላውቅም። ሞት ብቻ ነው እየተበቀን ያለው።
የኢትዮጵያ ፌደራል መንግስት የሰብአዊ ኮሚሽኑ በአስቸኳይ ለቀቁ ሲል አወጣው ጥሪ ምላሽ አልሰጠም። የአፋር ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ቢሮ ቃለ መጠይቅ ለማድረግ ከቪኦኤ ጋር ከተስማማ በኋላ ድንገት ለስልክና ለጽሑፍ መልእክት መልስ መስጠት አቁሟል። በዛሬው አፍሪካ ነክ ርዕሶች ለሁለተኛና ለመጨረሻ ያዝነው ርዕስ በኮንጎ ዲሞክራቲክ ሪፐብሊክና በሩዋንዳ መሪዎች መካከል ስለተካሄደው ስብሰባ ነው። የኮንጎ ዲሞክራቲክ ሪፐብሊክና የሩዋንዳ መሪዎች በመካከላቸው ያለውን ውጥረት ለማርገብና ዲፕሎማሲያዊ ግንኙነታቸውን ለማምሻሻል ባለፈው ሳምንት አንጎላ ላይ ባደረጉት ስብሰባ ተስማምተዋል። ኮንጎ ዲሞክራቲክ ሪፐብሊክ እንደገና ያቆጠቆጠትንና ባለፈው ወር አንድ ድንበር ከተማን የተቆጣጠሩትን M23 የተሰኙትን አማጽያን ትረዳለች ስትል ሩዋንዳን ትከሳለች። የመብት ተሟጋቾችና ተንታኞች ውጥረቱ መርገቡን በመልካም ተቀብለው ዘላቂ ሰላም ለማምጣት ግን በኮንጎ ዲሞክራቲክ ሪፐብሊክ ሚሊሻዎችን የመኖራቸው መሰረታዊ ምክንያት ማየት አስፈላጊ መሆኑን ያሰምሩበታል። ትዊዝሪ ባሲስ በምስራቅ የኮንጎ ዲሞክራቲክ ሪፐብሊክ ከብት አርቢ ሲሆን ባለፈው ሳምንት የM23 አማጽያን ከብቶቹ በግጦሽ ላይ ሳሉ ጥቃት ከፍተው ሁለት ወንድሞቹን ከገደሉ በኋላ መንደሩን ለቀው ወጥቷል።
ማፉጎዛንጉ ዚሊ ፖሯ
ከብቶቼ ተሰርቀዋል፣ ቤቴም ወድሟል። ወደ መኖሪያችን እንመለስ ዘንድ ይህ ጦርነት መቆም አለበት። በካምፖች የሚገኙ ሰዎች ስቃይ ላይ ናቸው። ወደ መኖሪያችን መመለስ እንፈልጋለን።
ሰሜን ኪቡ ከተባለችው መንደር ቢያንስ 1.9 ሚሊዮን ሲቪሎች በዚህ ዓመት እንደተፈናቀሉ የተመድ የስደተኞች ኮሚሽነር አስታውቋል። M23 የተባለው አማጺ ቡድን 10 ዓመታት ከቆየው ተኩስ አቁም በኋላ እንደገና ጥቃት በመክፈቱ በደርዘን የሚቆጠሩ ሰዎች ተገድለዋል። ባለፈው መጋቢት በኮንጎ ምስራቃዊ ድንበር ከፍተኛ የሚባል ጥቃት መሰንዘር ጀምረዋል። የM23 እንደገና ብቅ ማለት በኮንጎና በሩዋንዳ መካከል የፖለቲካ ሽኩቻን ቆስቁሷል። ሀገሪቱን ለመበጥበጥ ኪጋሊ M23ን ትደግፋለች ስትል ኪንሻሳ ትከሳለች። ሩዋንዳ ይህን ክስ አትቀበልም። የሁለቱ ሀገር ባለስልጣናት ባለፈው ረቡዕ በአማጽያን በኩል የሚመጣውን ውጥረት ለማርገብ ከተስማሙ በኋላ በማግስቱ ሐሙስ በጦሩና በM23 መካከል ትኩስ ግጭት ተከፍቷል። የመብት ተቆርቋሪዎች እንደሚሉት ሁለቱ መገኖች የስር መሰረት ምክንያቶችን ማለትም ለምሳሌ ለጭካኔ ድርጊቶች ተጠያቂነትን ካላሰፈኑ ሰላም ሊመጣ አይችልም ይላሉ። ጃን ሞበርት በኮንጎ የአምነስቲ ኢንተርናሽናል ተመራማሪ ናቸው።
ፍትህ በአጀንዳ አልተያዘም። በኮንጎ ዲሞክራቲክ ሪፐብሊክ ባለፈው 10 ዓመት ከፍተኛ ወንጀል የፈጸሙ አሁን ግድያ፣ አስገድዶ መድፈርና ዘረፋን ካለ ተጠያቂነት የሚቀጥሉ ከሆነ ችግሩ ይቀጥላል።
የM23 ሚሊሻዎች ከብዙ ዓመታት በኋላ ከፍተኛ ጥቃት በመፈጸም ላይ ናቸው። ከፍተኛ ውከት ባለባቸው አካባቢዎች የምስራቅ አፍሪካ ቀጠናዊ ኃይል እንዲሰፍር ኮንጎ ተስማማለች። ነገር ግን ሩዋንዳ እንድትኖርበት አትፈልግም። ክብራትና ክብራን ለዛሬ አፍሪካ ነክ ርዕሶች ያዝናቸው እነዚህ ነበሩ። ሳምንት ሌሎች ጉዳዮችን ይዘን እንመለሳለን። ለአሜሪካ ድምጽ እንግዶ ወልዴ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። አድማጮች፣ የምሽቱ የመጨረሻ ዝግጅት ሳምንታዊ ስፖርት ነው። ታዲያ ቀዳሚው ከትላንት በስቲያ ቀዳሜ የተጠናቀቀው በሰሜን አሜሪካ የኢትዮጵያን የስፖርት ባህልና የስፖርትና የባህል ፌዴሬሽን ይመለከታል። የተሳታፊዎችና የአዘጋጆችን አስተያየት ያካተተው ቀጣዩ የሀብታሙ ስዩም ዘገባ የፌስቲቫሉን የዘንድሮ መልክም በጥቂቱ ያስቃኘናል።
ለ27 ዓመታት ያክል በዩናይትድ ስቴትስ የኖሩት ከቨርጂኒያ ግዛት ለመጡት አቶ በላቸው ወልደ ማርያም በየዓመቱ የሚካሄደው በሰሜን አሜሪካ የስፖርት ፌዴሬሽን የሚዘጋጀው የስፖርትና ባህል ፌስቲቫል ከስፖርትም ከባህልም የተሻገረ ፋይዳ አለው፣ በተለይ ከሀገር ርቀው የሚኖሩ ኢትዮጵያውያንን ዳግም በማቀራረብ ረገድ።
እንግዲህ ለላገኛቸው የማንችላቸው ለምሳሌ ለትላንት ያገኙት አብሮ አደገ ምናልባት ከ30 አመት በኋላ ሊሆን ይችላል እና በምንም አይነት እንደገናኛለን በያላሰብኩም ነበር ግን ያጋጣሚ እዚህ ተገናኘን በዚህ አይነት መልኩ ስፖርቱ እንደዚህ መቀጠሉ ሰውን ያገናኛል ቤተሰብ ያገናኛል ጓደኛን ያገናኛል ሌላው ደግሞ ትልቅ ነገር ማየት ያለብን ልጆቻችን ይሄንን ነገር አሁን እንደውም ከኔ አልፎ ልጆቼ ናቸው ኩሽ አድርገው እዚያው ከሚጫወቱት ሁለቱ ልጆች የኔ ናቸው መብላት መጠጣት ብቻ አይደለም ወይንም እዚህ ጋር መጥቶ ወይ ወይ አይደለም ያ ስሜቱ እኛነታችንን ከኢትዮጵያ እዚህ ቦታ ላይ የሰው ሀገር ላይ መጥተን በእንደዚህ አይነት መልኩ ስንሰባሰብ በጣም ደስ የሚልና ቀጥሉ የሚያሰኝ ነገር ስለሆነ እነሱንም በጣም የዚህ የስፖርት ኮሚሽኑ ነው በጣም አመስግን ፈልጋለሁ ነው በግሌ ማለት
አቶ በላቸውን የመሰሉ ከመላ ዩናይትድ ስቴትስ እና ካናዳ የመጡ ትውልደ ኢትዮጵያውያን የተካፈሉበት የዘንድሮ ፌስቲቫል ከ30 በላይ የእግር ኳስ ቡድኖች የተፎካከሩበት በርከት ያሉ የንግድ በጎ አድራጎት የቴክኖሎጂ ድርጅቶች ምርቶችና አገልግሎቶቻቸውን ያስተዋውቁበት ነበር። ከዚህ በተጨማሪ ኢትዮጵያ ውስጥ በስፖርቱ ዘርፍ የላቀ ሚና የተጫወቱ ግለሰቦች በክብር ተጋብዘው የተመሰገኑበትም ሆኗል። ከዘንድሮ የክብር እንግዶች መካከል አንዱ ኢትዮጵያ ብሔራዊ ቡድንን ለታሪካዊ ድል ያበቁ ያሉት አሰልጣኝ ውበቱ አባተ ናቸው።
ያ ከመክፈቻው ቀን ጀምሮ ነበርኩኝ በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው ከመጣው ጊዜ ጀምሮ ህዝቡ ማከለ ያለውን ፍቅር ስፖርታዊ ድድሩን ሁሉንም ታድም ያለውና በጣም ደስ ብሎኛል።
አሰልጣኝ ውበቱ ትውልደ ኢትዮጵያውያን ኢትዮጵያን እግር ኳስ ብሎም ኢትዮጵያን ስፖርት በማሳደግ ረገድ ሊኖራቸው የሚገባውን ሚና ዳግም ለማጤን ይህንን መሰል ክንውኖች ያላቸውን ፋይዳ ያስረዳሉ።
ከአቅምም አንፃር ከሙያም አንፃር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ህዝብ እንደምታዩ ስቲል ከአገሩ ጋር ነው ያለውና ያለ መገናኘት ይመስለኛል ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ።
አቶ ግርማ ተክሉ ከ3 አመታት በላይ በዩናይትድ ስቴትስ ኖረዋል። በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ስር የላስ ቬጋስ ፋሲል ቡድን አመራር ሆነው እንደሚያገለግሉም ነግረውኛል። ደርሳቸው ፌስቲቫሉ ገርና ህዝብና ፍቆት መወጫ አመታዊ አፍታ ይመስላል።
ስቴፈን የኢትዮጵያ ሲምቦል ነች ለኔ። ኢትዮጵያ ባለል እዚህ ባመት ሲመጣ ኢትዮጵያ እንደመጣው አድርገን እንቆጥረውና ብዙ ወጣት ልጆች በቋስም በኢኖ በባህላቸውንም ማንኛውም ነገራቸውን አለመርሳትና ኢትዮጵያ እንዳሉ የሚያሳውቃቸው ወይ ኢትዮጵያኖች ባህላቸውንም ሁሉ ነገር ሊያሳውቅ የሚችል ትልቅ አስተዋጽኦ ያለው ፌዴሬሽን ነው። በጣም ታላቅ ድርጅት ነው። እንግዲህ ለ39 አመት እዚህ ገብተናል። ብዙ ቻሌንጆች ገጥመናል። ያ ሁሉ አሸንፈን ዛሬ ለ39ኛው የሚዛኔ ከአመታዊ እግር ኳስ በመደነጉ በጣም ደስተኛ ነኝ።
ከኮቪድ-19 ወረርሽኝ መከሰት በኋላ ከ2 አመታት በኋላ የተካሄደው የዘንድሮ ፌስቲቫል በመክፈቻውና የኢትዮጵያ ቀን ተብሎ በተሰየመው የመዝጊያ ዋዜማ ቀን በርካታ ኢትዮጵያውያን ተገኝተውበታል። ሆኖም ግን የዝግጅቱ ጊዜ ማነስና ያልተጠበቁ ክስተቶች በሌሎች ቀናት የነበረውን መቀዛቀዝ እንደፈጠረ አቶ ግርማ አልሸሸጉም።
በእርግጥ ትንሽ አንዳንድ የተደረገው ነገር 2 ወር ሲቀር ነው የተነገረው። እሱ ትንሽ ዳሜጅ አምጥቷል። ብዙዎቹ ሰዎች አይካሄድም ብለው የራሳቸውን ፕሮግራም አድርገዋል። የፖለቲካው ደግሞ የከፍሉት አለ። ተጫዋቾች በጊዜ ፈቃድ ባለመጠየቃቸው ላያገኙ ይችላሉ። የኑሮ ውድነት ኢንፍሌሽኑ ደግሞ በጣም ኃይለኛ ስለሆነ ደግሞ እንደ ዘንድሮ እንግዲህ ከትላንትና በስተቀር የቀረው 4 እና 5 ቀን ይህን ያህል ከዝናቡም ወይዘሮ አንጻር የኦዲየንሱና ተመልካቹ ቁጥር በጣም አነስተኛ ነው። ይሄ ያልተጠበቀ ነገር ነው እና ያው ከኔቸርም ዋይዝ ምንም ማድረግ አይቻልም።
በመዝጊያው ቀን የ5 ኪሎ ሜትር የአዋቂዎች የ1 ማይል ደግሞ የታዳጊዎች ሩጫ ውድድር የተስተናገደበት ይሄ ስፖርትና ባህል መድረክ የዘንድሮውን ዋንጫ አሸናፊ በመሸለም ተደምድሟል። የዘንድሮው ባለድሎች ከሎስ አንጀለስ የመጣው የኤልኤ ስታርስ ቡድን ሲሆን ተጋጣሚውን የሳን ፍራንሲስኮ ቡድን 2-0 አሸንፏል። አመት ቆጥረው ዳግም የተገናኙ ወዳጆች ለአመቱ ተቀጣጥረው ወደ የመጡበት ግዛትም ማምራት ጀምረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለሰሜን አሜሪካው የኢትዮጵያውያን የባህልና ስፖርት ፌዴሬሽን ፌስቲቫል ቅኝቱ ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ ታዲያ ተከታዩም መሰል ወደ አዲስ አበባ የሚወስድን የስፖርት ዝግጅት ተመሳሳይ ስነ ስርዓት ያስጎበኘናል። የቅዱስ ጊዮርጊሱ ጋቶች ፋኖ የ2014 ቤት ኬኪንግ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ሲመረጥ በሌሎች ዘርፎች ያሸነፉ ተጫዋቾችና አሰልጣኞችም መሸለማቸውን ይዘግባል። የዩናይትድ ስቴትስ የቅርጫ ኳስ ኮከቧ ብሪትኒ ግሪነር በሩሲያ በተመሰረተባት የአደንዛዥ እጽ ክስ ጥፋተኛ መሆኗን አምና ነገር ግን ሆን ብላ አለማጥፋቷን ተናግራለች። ብላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ በፍርድ ቤት ነጻ መሆናቸውንም ይዘረዝራል። ኬኔዲ አባት ነው ያሰናዳው።
የቅዱስ ጊዮርጊሱ ጋቶች ፓኖም የ2014 ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ተመርጧል። የ2014 ቤት ኪንግ የኢትዮጵያ ፕሪሚየር ሊግ የመዝጊያና የውድድር ዓመቱ ምርጦች ሽልማት ስነ ስርዓት ባለፈው ሐሙስ ሰኔ 30 በሸራተን የተካሄደ ሲሆን የዓመቱ ምርጥ ተጫዋች ሆኖ የተመረጠው ጋቶች ፓኖም የ210,000 ብርና የዋንጫ ተሸላሚ ሆኗል። ጋቶች ሽልማቱን በክብር እንግድነት ከተገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራጅ ተቀብሏል። ከአራት ዓመታት በኋላ ቅዱስ ጊዮርጊስን ሻምፒዮን ያደረገው አሰልጣኝ ዘሪሁን ሸንገታ የዓመቱ ምርጥ አሰልጣኝ በመባል አሸንፏል። አሰልጣኙ 200,000 ብር የገንዘብ ሽልማትን ተበርክቶለታል። ሌላው የፈረሰኞቹ ተጫዋች ኡጋንዳዊው ቻርለስ ሉኳጎ የውድድር ዓመቱ ምርጥ ግብ ጠባቂ በመሆን የተመረጠ ሲሆን በተወካዩ አማካኝነት 150,000 ብርና የዋንጫ ተሸላሚ ሆኗል። የሲዳማ ቡናው ይገዙ ቦጋለ በከፍተኛ ጎል አግቢነት 200,000 ብር፣ በዓመቱ ለሐዋሳ ከተማና ጅማ አባ ጅፋር የተጫወተው አላዛር ማርቆስ በምርጥ ወጣት ተጫዋችነት 105,000 ብር፣ ኃይለ ኢየሱስ በዛብ በምርጥ ዋና ዳኝነት እንዲሁም ትግል ግዛው በምርጥ ረዳት ዋና ዳኝነት እያንዳንዳቸው 105,000 ብር ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር በሩሲያ የአደንዛዥ እጽ ክስ ጥፋተኛ መሆኗን አመነች። ግሪነር ሐሙስ ዕለት በሩሲያ ፍርድ ቤት በቀረበባት የአደንዛዥ እጽ ክስ ጥፋተኛ መሆኗን ብታምንም ነገር ግን ሆን ብላ ሕጉን እንዳልጣሰች አስረድታለች። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊዋ በየካቲት ወር በሞስኮ አቅራቢያ በሚገኝ አውሮፕላን ማረፊያ ውስጥ የካናቢስ ዘይት በሻንጣዋ ይዛ ተገኝታለች ተብላ ነበር በቁጥጥር ስር የዋለችው። ተጫዋቿ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እንዲያስፈቷት ከተማጸነች ከቀናት በኋላ ነው አደንዛዥ እጽ ይዞ በመገኘት እስከ 10 ዓመት በሚደርስ እስራት ሊያስቀጣ የሚችል ክስ የቀረበባት። ግሪነር በሐሙሱ ሁለተኛ የፍርድ ቤት ችሎት ላይ ለዳኛው ክብሩነቶ ጥፋተኛ ነኝ ማለት እፈልጋለሁ፣ ነገር ግን ሆን ብያል ነበርም ያደረኩት ህጉን መጣስ ፈልጌም አይደለም ብላለች። ቀጣዩ የፍርድ ቤት ችሎት ለሐምሌ 14 ተቀጥሯል። ግሪነር ባለፈው ሳምንት መጀመሪያ ላይ ለፕሬዝዳንት ባይደን በጻፈችው ደብዳቤ ከእስር እንድትፈታ አሜሪካ የምታደርገውን ጥረት እንድታጠናክር ጠይቃለች። ፕሬዝዳንት ባይደንም የቅርጫት ኳስ ኮከቧ በተቻለ ፍጥነት እንድትለቀቅ እየሰሩ መሆናቸውን ተናግረዋል ሲል ዋይት ሀውስ ገልጿል። በሞስኮ የሚገኘው የአሜሪካ ኤምባሲ ባለስልጣናትም በግሪነር የፍርድ ሂደት ላይ ተገኝተው ከባይደን የተላከ ደብዳቤ እንደሰጧት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተናግረዋል ሲል የዘገበው ሮይተርስ ነው። ብላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ ነጻ ሆኑ። የቀድሞ የፊፋ ፕሬዝዳንት ሴፕ ብላተርና የፈረንሳይ እግር ኳስ ተጫዋች ሚሼል ፕላቲኒ ከስፖርቱ ዓለም እንዲገለሉ ተደርገው ለሰባት ዓመታት በተደረገባቸው ምርመራ ከሙስና ክስ ነጻ መሆናቸው በፍርድ ቤት ተረጋግጧል። ጉዳዩን በመከታተል ላይ የሚገኘው የስዊዘርላንድ ፍርድ ቤት ዳኛ እንደተናገሩት ለፕላቲኒ የማማከር ስራ ፊፋ 2 ሚሊዮን የስዊዝ ፍራንክ ወይም 2.05 ሚሊዮን ዶላር እንዲከፍል በሁለቱ ግለሰቦች መካከል የተደረሰው ስምምነት ተአማኒነት ያለው ነው። በመሆኑም አቃቤ ሕግ የተጭበረበረ ክፍያ ነው በሚል ያቀረበው ክስ ተቀባይነት እንደሌለው ገልጸዋል። በዚህም መሰረት ፊፋን ለ17 ዓመታት የመሩት ብላተር በሀገሪቱ የፌዴራል ወንጀል ችሎት ከማጭበርበር ክስ ነጻ ሆነዋል። የቀድሞው የፈረንሳይ ብሔራዊ ቡድን ካፕቴንና ስራ አስኪያጅ የነበሩት ፕላቲኒም እንዲሁ ከወንጀሉ ነጻ ተብለዋል። የ67 ዓመቱ ፕላቲኒም የተሰማቸውን ደስታ ገልጸዋል ሮይተርስ እንደዘገበው። ኖቫክ ጆኮቪች የዊምበልደንን ዋንጫ ለአራተኛ ተከታታይ ጊዜ አሸነፈ። ሰርቢያዊው የሜዳ ቴኒስ ኮከብ ኖቫክ ጆኮቪች አውስትራሊያዊውን ኒክ ኪሪዮስን በዊምበልደን በማሸነፍ ለአራተኛ ተከታታይ ዓመት የዋንጫው ባለቤት ሲሆን በዚህም 21ኛውን የግራንድ ስላም ዋንጫ አሳክቷል። ከ21 ዋንጫዎቹ 7ቱን ያሸነፈው በዊምበልደን ነው። የስፔኑ ራፋኤል ናዳል በ22 የግራንድ ስላም ዋንጫ የክብረ ወሰን ባለቤት ሲሆን ጆኮቪች በአንድ ዋንጫ ተበልጦ ሁለተኛ ደረጃ ላይ ይገኛል። በትናንትናው የዊምብልደን የፍጻሜ ጨዋታ ጆኮቪች ኒክ ኪሪዮስን 4-6 6-3 6-4 እና 7-6 በድምሩ 7-3 በሆነ ውጤት ነው ያሸነፈው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን ለሳምንታዊው የስፖርት ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ ለሰኞ ምሽት ያዘጋጀነውን ፕሮግራም በአጠቃላይ እዚህ ላይ ልናበቃ ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበት። ነገ እንገናኝ። ሰላም፣ ደህና እደሩ።